በዳያስፖራ ያሉ የኢትዮጵያ ሲቪክ ማህበራት በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ አውጥተዋል። ሰኔ 20 2012 ዓ.ም መግለጫው ኢትዮጵያ አሁን የምትገኝበትን ሁኔታ ከማመላከት አንስቶ ግብጽ በአባይ ውሃ ላይ ስትከተል የቆየችውን ፖሊሲዋንና አሁንም የያዘችውን አቋም የሚጠቁም በአባይና በህዳሴ ግድብ ዙሪያ ያሉ ውዝግቦችን ለመፍታትና የአፍሪካ ህብረት ያለውን ኃላፊነት የኢትዮጵያንና የግብጽን ህዝቦች የውሃ አጠቃቀምና የኃይል አቅርቦት የሚያነጻጽር ግድቡ ለኢትዮጵያና በተፋሰሱ ውስጥ ላሉና ለአካባቢው ሀገሮች ያለውን ትርጉም የዩናይትድ ስቴትስን የአረብ ሊግንና የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤትን ሚናና አድራጎቶችም የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ኮንግሬሽናል ብላክ ኮከስ ይባላል ወይም በምህጻር ሲቢሲ መልእክቶችና አቋምም የሚገልጽ ነው። በዳያስፖራ ያሉ 15 የኢትዮጵያውያንና የትውልደ ኢትዮጵያ ባለሙያዎች፣ ምሁራንና የሲቪክ መብቶች ተሟጋቾች በዚሁ መግለጫቸው ለኢትዮጵያ መንግስት ጥረቶች ያላቸውን ድጋፍ ከመግለጽና ከማድነቅም አልፈው ሌሎችም ኢትዮጵያና ትውልደ ኢትዮጵያ ማንኛቸውንም ልዩነቶቻቸውን አስወግደው ከመንግስቱ ጎን እንዲቆሙ ጥሪ አሰምተዋል። ግለኛ ያሉትን የግብጽን የቀደሙና የአሁን አቋም አውግዘዋል። ለዩናይትድ ስቴትስ መንግስት፣ ለግብጽ፣ ለአረብ ሊግ፣ ለአባይ ተፋሰስ ሀገሮች ተነሳሽነት ወይም ደግሞ በምህጻር ኤንቢአይ ይባላል ለመንግስታቱ ድርጅት ኢትዮጵያ ይዛዋለች ወይም ታራምደዋለች ያሉትን በግርጌ ሀገሮች ላይ የጎላ ጉዳት ሳይደርስ የአባይ ውሃን የተካከለና ፍትሃዊ አጠቃቀም ተግባራዊ ማድረግ የሚቻልበትን መላ ለመፈለግ እንዲተጉ የሚያሳስብ ባለ 6 ነጥብ ጥያቄ አቅርበዋል። ድርጅቶቹ የኢትዮጵያ የሙግት መረብ፣ የኢትዮጵያ አሜሪካ ሲቪክ ምክር ቤት፣ ለአባይ የኢትዮጵያ ዓለም አቀፍ ሙያዊ ድጋፍ፣ የኢትዮጵያ ውሃዎች ተሟጋች ምክር ቤት፣ ኢትዮጵያዊነት የዜጎች መብቶች ጥበቃ ተሟጋች ምክር ቤት፣ የሺካጎ የኢትዮጵያ ማህበረሰብ ህብረት፣ የቤ አካባቢ የኢትዮጵያ ማህበረሰብና የባህል ማዕከል፣ የኔቫዳው የላስ ቬጋስ የኢትዮጵያ ማህበረሰብ ማዕከል፣ በደቡብ አፍሪካ የኢትዮጵያውያን ባለሙያዎች ማህበር፣ የታላቁ የህዳሴ ግድብ ድጋፍ ቡድኖች በአሪዞና፣ በሎስ አንጀለስ እንዲሁም በኦሬገንና በደቡብ ምዕራብ ዋሽንግተን ስቴት ወይም ግዛቷ ማለት ነው፣ ፎረም 65፣ የኢትዮጵያውያን ምሁራን መረብ ራዕይ ወይም ቪዥን ኢትዮጵያ ናቸው። መግለጫውን በማርቀቅ ላይ ከተሳተፉት አንዱ የሆኑትን በደቡብ አፍሪካ የዊት ዋተር ስትራንድ ዩኒቨርሲቲ እና በዩናይትድ ስቴትስ የዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ሚንጋ ነጋሽን ለአጭር ማብራሪያ ጋብዣለሁ። አመሰግናለሁ ፕሮፌሰር ሚንጋ። መስመር ላይ ናቸው። ጤና ይስጥልኝ ፕሮፌሰር። ለጊዜውም ለዝግጁነቶም ይህን መግለጫ ለአሜሪካ ድምፅ እና ለአድማጮቻችን ለመስጠት እስቲ ከመግለጫችሁ መግቢያ የመጀመሪያ አንቀጽ ልነሳና ኢትዮጵያ በአሁኑ ጊዜ መስቀለኛ መንገድ ላይ እንደምትገኝ፣ የከበዱና የሰፉ ፈተናዎች እንዳሉባት፣ እነዚህ ፈተናዎችም የውጭ ወረራን ኤክስተርናል አግሬሽን ነው ያላችሁት የውስጥ ግጭቶችን፣ ወረርሽኝን፣ በወረርሽኙ ምክንያትም የምጣኔ ሀብት ውድቀትን ኢኮኖሚክ ኮላፕስ ብላችሁታል እንደሚያካትቱ ገልጻችኋል። ከዚህ ውስጥ 2 ነጥቦችን እንዲያብራሩልኝ ላንሳቸው ፕሮፌሰር ሚንጋ። የውጭ ወረራ ወይም ኤክስተርናል አግሬሽን ስትሉ ምን ማለታችሁ ነው? አንደኛ፣ በወረርሽኙ ምክንያት የምጣኔ ሀብት ውድቀት ስትሉስ ከመካከላችሁ እርሶን ራስዎን ፕሮፌሰር ሚንጋ ጨምሮ ብዙ የተከበሩ የምጣኔ ሀብትና የገንዘብ ጉዳዮች ባለሙያዎች አላችሁና በጥናት የደረሳችሁበት ይህንን ያህል የምትሉት ኪሳራ አለ ኢትዮጵያ ላይ እስካሁን ድረስ የደረሰ በኮቪድ-19 ምክንያት? ፕሮፌሰር ሚንጋ
እግዚአብሔር ይስጥልኝ አቶ ሰለሞን። እንግዲህ የውጭ የወረራ አደጋ የምንለው ከካይሮ የሚሰሙት ድምጾች ባለፉት 2-3 ዓመት ላይ በጣም እየተጠናከሩ፣ በተለይ ደግሞ አሁን ከቅርብ ጊዜ በኋላ በ3 ሀገሮች ማለትም በኢትዮጵያ፣ በግብጽና በሱዳን መካከል ይደረግ የነበረው ድርድር እያስቸገረ በጣም እየተፋጠነ ዋሽንግተንም ድረስ መጣው ብዙም ነገር ውጤቶቹ ያን ያህል የሚያመረቁ ባለመሆኑ ኢትዮጵያ ከዛ ስብሰባ መውጣት ነበረባት። ምክንያቱም የሀገሪቷን የግዛት አንድነት በሀገሪቱ ውስጥ ያለውን ደግሞ የውሃ መብት የአጠቃቀም ትልቅ ችግር ላይ ስለነበረ በዛ የተነሳ ከካይሮ የሚሰሙት ድምፆች ተጠናክረው የግብጽ ባለሀብቶች ከሆኑት አንዱ በጣም ትልቅ የቴሌኮሙኒኬሽን እና ብዙ ኢንቨስትመንት ቢሊዮነር የሆኑ ሰው ጦርነት ኢትዮጵያን እንወራለን በማለታቸው ፕሬዚደንት አልሲሲም ወደ ፓርላማ ገብተው ከፓርላማ ሙሉ ስልጣን ተቀብለው ማንኛውም ነገር አማራጭ በጠረጴዛ ላይ ነው እየተባለ የዛ አይነት መንገዶች ስላሉ ኢትዮጵያን የሚያስፈራ ሁኔታ በመፈጠሩ ለዚህ የወረራ ምልክቶች አልፎ አልፎ ስለሚታዩ ይሄንን ግንዛቤ ውስጥ በማድረግ ነው።
አመሰግናለሁ ፕሮፌሰር ሚንጋ። በ1963 ዓመተ ምህረት በአውሮፓ የዘመን አቆጣጠር የአፍሪካ አንድነት ድርጅት ሲመሰረት ኮሎኒያል ወይም የቅኝ ግዛት ዘመን ስምምነቶች ሁሉ ተሰርዘዋል፣ ውድቅ ሆነዋል ብላችሁ በመግቢያችሁ ላይ ጠቅሳችኋል። በዚህ መግለጫ ላይ ባይሰረዙ ውድቅ ባይሆኑ ኖሮ ኢትዮጵያ አሁን ግብጽ እያነሳችሁ ላለች ጥያቄዎች የመገዛት ግዴታ ነበረባት ብላችሁ ታምናላችሁ?
የለም። ምንድን ነው እንግዲህ እነዚህ የቅኝ ግዛት ውሎች የሚባሉት ግብጾቹ ብዙ ነገር ያነሳሉ፣ ሲመቻቸው የሚጠቅሱት አለ። እኛ እንደውም ያገኘነው ምንድን ነው ታሪክ ተማሪም ባንሆንም ያለፈው ፕሮፌሰር ሪቻርድ ፓንክረስት ራሳቸው በጻፉት ጽሑፍ ላይ በ16ኛው እና በ17ኛው ዘመን ላይ የስኮቲሽ ተጓዦችን የፖርቹጊዝ ተጓዦችን ጠቅሰው ግብጽ በዛን ጊዜ በቱርክ ስር በነበረችበት ጊዜ ለውሃው ለሚፈሰው ውሃ ግብጾች ለኢትዮጵያ ንጉስ እንደሚከፍሉ ገንዘብ እንዲከፍሉ ነው የሚያወራው። ከዛ በኋላ በ1903 ላይ ብለው የሚያነሱት አሁን የቀድሞ የግብጽ የውሃ ሚኒስትር የነበሩት የጻፉት ለዛም መልስ ሲሰጥ ምንድን ነው በ1903 ስለተደረገው በአጼ ምኒልክ እና በእንግሊዝ ታላቋ ብሪታንያ የተደረገ ስምምነት አለ። ያ ስምምነት ግብጽን የሚጨምር አይደለም። ያ የተደረገው በኢትዮጵያ ንጉስና በእንግሊዝ ንግስት መካከል ነው። ግብጽ የሚባል ነገር እዛ ዶክመንት ውስጥ ስሟም አይጠቀስም።
በኢትዮጵያ ንጉስ ያሉት ዳግማዊ አጼ ምኒልክን ነው ያን ጊዜ ማለት ነው?
አዎ፣ በዳግማዊ አጼ ምኒልክና ያን ነው። ያኛውም ደግሞ ሲታይ የአማርኛው ትርጉምና የእንግሊዘኛው ትርጉም የተለያየ ነው የሚለው በእንግሊዘኛው አሬት ይለዋል፣ ማቆም ማለት ነው፣ ስቶፕ ማለት ነው። የኢትዮጵያ ንጉስ ውሃውን መፍሰሱን ወደ ታች አያቆምም ነው የሚለው የእንግሊዙን እንኳን ብንወስድ። የአማርኛው ሲሆን ደግሞ ወንዙን አይደፍንም፣ ጨርሶ አይደፍንም ነው የሚለው። ስለዚህ ያ ውልም እነሱ ብዙ ጊዜ የሚናገሩት እንደውም አሁን ሰሞኑን የግብጽ አንድ ፓርላሜንቴሪያን በፍራንስ 24 ላይ ወጥቶ ሲናገር ያንኑ አንቀጽ ይጠቅሳሉ። ያ ሆነም አልሆነም የአፍሪካ ዩኒየን የኦርጋናይዜሽን ኦፍ አፍሪካን ዩኒቲ ምንድን ነው በሂስቶሪካል የሆኑ ኮሎኒያል ስምምነቶች የቅኝ ግዛት ስምምነቶች አዲሷን አፍሪካ ሊሰሯት አይችሉም፣ የአዲሷን አፍሪካ ችግር ሊፈቱ አይችሉም ተብሎ ካይሮ ላይ በ1963 ላይ ደኔሬሬ ዶክትሪን በሚባል መንገድ የተቀመጠ ነገር አለ። ሌላው ደግሞ ስንመለከት በዚህ የናይል ቤዝን ኢኒሽቲቭ እና በሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት በሚባለው ላይ ራሱ
እዚህ ጋር ይቅርታ አድርጉልኝ፣ አሁን የጠቀሷቸው በእንግሊዝኛ ስለሆኑ ለአድማጮቻችን ግልጽ እንዲሆኑ የአባይ ተፋሰስ ሀገሮች ትብብር ተነሳሽነትና የስምምነታቸውን ማዕቀፍ ነው እየጠቀሱ ያሉት።
አዎ ትክክል ነው። እነዛ በ11 ሀገሮች ናቸው እነዚህ የአባይ ተፋሳሽ ሀገሮች የሚባሉት። ከዛ ውስጥ የተወሰኖቹ ሀገሮች ተቀብለውታል፣ ግማሾቹ ደግሞ ሌሎቹ እያጠኑት ነው። ግብጽና ሱዳን ግን ያንን በመጀመሪያ የነበረውን ውይይት ረግጠው ወጥተው ትተውታል በአጠቃላይ። ስለዚህ ምንድነው አብዛኛው በአፍሪካ ውስጥ ያሉት እና ድንበር ተሻጋሪ ወንዞች ችግር ወይም ሌሎችም ችግሮች ሊነሱ የሚችሉት በአዲስ ጽንሰ ሐሳብ ነው እንጂ የዛሬ 100 ዓመት 150 ዓመት ተፈርመው ነበር የሚባሉት ነገሮች የዛሬውን ችግር ሊፈቱ አይችሉም እና ዓለም ተቀይሯል። ግብጾቹ አሁንም የሚያነሱት ያንን ነው። በተለይ በ1929 ላይ እንግሊዞች ራሳቸው ከሱዳን ጋር የተከፋፈሉትን ያንን ትልቅ ህግ አድርገው እንደገና ደግሞ በ1959 የተፈራረሙትን በግብጽና በሱዳን ላይ እርስ በርሳቸው ነው የተከፋፈሉት እንጂ ውሃው የሚመነጭባቸውን አገሮች እዛ ውል ውስጥ ሳያስገቡ እርስ በርሳቸው ተከፋፍለው 85-86% ውሃውን የሚያወጡት እንደነ ኢትዮጵያ ያገሉት አገሮች በዛ ስምምነት ውስጥ ሳይካተቱ ቀሩ። ግብጾቹም ሆነ ሱዳናቹ የራሳቸውን ልማት ወንዙ የሚመነጭበትን ሀገሮች ሳማክሩ ትልልቅ ግድቦች ሰርተዋል፣ ትልልቅ ከተሞች ሰርተዋል፣ ትልልቅ የእርሻ ጣቢያዎችን አድርገው እንደውም ኤክስፖርት የማድረግ ሁኔታ ነው እየታየ ያለው እና ይሄ ትክክል ስላልሆነ የቀኝ ግዛት የሚባለው ነገር የዛሬውን መፍትሄ ችግር መፍትሄ ሊሆን ስለማይችል በዛ ምክንያት ነው ለዛሬው ፕሮብለም መፍትሄ ተቋሚ ወይም መንገድ ሊሆኑ አይችሉም የምንለው።
እና ጥያቄ ምንድን ነበረ? በ1963 ዓመተ ምህረት ወደ 60 ዓመት አካባቢ ለሚሆን ጊዜ ማለት ነው ውድቅ የተደረገ ስምምነት ውድቅ ባይደረግ ኖሮ ያን ጊዜ ኢትዮጵያ የመገዛት ግዴታ ይኖርባት ነበር ወይ? የአፍሪካ አንድነት ድርጅት ሲቋቋም ውድቅ ባያደርጋቸው ኖሮ በተቋቋመበት ስምምነት ኢትዮጵያ ልትገዛ የምትችልበት ምንም አይነት አስገዳጅ ሁኔታ ነበር ወይ? አለ ወይ?
በፍጹም የለም፣ አልነበረም። ምንም አይነት ነገር የለም። ራሱ እንኳን ሌላው ቀርቶና በ1993 ላይ ፕሬዚደንት ሙባረክ እና ጠቅላይ ሚኒስትር መለስ የዛን ጊዜ የሽግግር መንግስት ኃላፊ ነበሩ። እሱም እንኳን የሚውለው ለሁለቱም ሀገር ጥቅሞች እንጠቀምበታለን ነው እንጂ ኢትዮጵያን ግዴታ ውስጥ የሚያስገባ ወይም በድሮ ታሪክ ላይ በተቀመጡ ነገሮች የዛሬውን ችግር እንፈታለን የሚል ኢትዮጵያን የሚያስገድድ ምንም ነገር የለም።
ፕሮፌሰር ሚንጋ በዚህ መግለጫችሁ ላይ ያነሳችኋቸው ትልልቅ ሰነዶች አሉ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የሚመለከትና የአፍሪካ አንድነት ድርጅትን የሚመለከቱ ወይም የአፍሪካ ህብረትን በአሁኑ ጊዜ ባለው አቋሙ ማለት ነው የሚመለከቱ ሰነዶችን ጠቅሳችኋል። በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ቻርተር ያላችሁት ራሱን የተባበሩት መንግስታት ድርጅትን ቻርተር ይመስለኛል። አንቀጽ 33ን ንዑስ አንቀጽ 1ን ጠቅሳችኋል። ይሄ ንዑስ አንቀጽ የሚለው ዓለም አቀፍ ሰላምና ደህንነትን አደጋ ላይ የሚጥሉና ግጭት ውስጥ የገቡ ወገኖች በቅድሚያ መፍትሄዎቻቸውን በድርድር ችግሮቻቸውን በመመርመር በሽምግልና በምክክር በግልግል በዳኝነት ወደ አካባቢ ተቋማት ወይም የራሳቸውን ሰላማዊ አማራጭ መንገዶችን ይፈልጋል ይላል የተባበሩት መንግስታት ድርጅት ማቋቋሚያ ቻርተር አንቀጽ 33 ንዑስ አንቀጽ 1 ይህንን ጠቅሳችኋል። በአፍሪካ ህብረት ማቋቋሚያ ሰነድ ላይ ደግሞ አንቀጽ 3 እና አንቀጽ 4ን ጠቅሳችኋል። አንቀጽ 3 14 ንዑሳን አንቀጾች አሉት። አንቀጽ 4 16 ንዑሳን አንቀጾች አሉት። በእነዚህ አንቀጾች ውስጥ ከዚህ ጋር ምናልባት ግንኙነት የሌላቸው የሚመስሉ ከሰብአዊ መብቶች ጋር፣ ከዲሞክራሲያዊና ከመልካም አስተዳደር ጋር፣ ከምርምር ሳይንስና ቴክኖሎጂ ጋር፣ ከጤና ጋር የተያያዙም ንዑሳን አንቀጾች ሰፍረዋል እነዚህ በጠቀሳችኋቸው አንቀጾች ውስጥ እና ተጥሰዋል የምትሉት እናንተ ሙሉውን ወይም ደግሞ አልተከበሩም ወይም ደግሞ የግብጽ መንግስት እየዘለላቸው ነው። በተለይ ፕሬዚደንት ኤልሲሲ የአፍሪካ ህብረት ሊቀመንበር በሆኑበት ጊዜ ዘለዋቸዋል የምትሉት ሙሉውን አንቀጾች ነው እነዚህን፣ ወይስ ደግሞ በተናጠል የምትጠቅሷቸው አንቀጾች ወይም ንዑሳን አንቀጾች አሉ? በደፈናው ስላስቀምጣቸዋቸው ነው ይህን ጥያቄ የማነሳው።
ትክክል ነው። በአፍሪካ አንድነት ድርጅት አዲሱ በሚቋቋምበት ጊዜ በአንቀጽ 3 እና 4 ላይ ልክ አንተ እንዳልከው ብዙ ነጥቦች አሉ። እነዚያዎች ምንድን ናቸው? ብዙዎቹ አላማዎችና መመሪያ ጽንሰ ሐሳቦች ናቸው። አብዛኛዎቹ የሚመለከተው አንደኛው ግጭትን ስለማስወገድ ሰላምን ስለማግኘት ነው ብዙዎቹ የሚናገሩት። አላማውም መሰረታዊ ጽንሰ ሐሳቡም ያለው ትክክል ነው። በዛ ላይ ምንድነው በአንቀጽ 3 ላይ ለምሳሌ ብዙ የተደረደሩ አሉ። በአንቀጽ 4ም ላይ መናገር እንችላለን መልእክት ማድረግ እንችላለን እነዛ ነው የተወሰነው። ግን በአጠቃላይ ጽንሰ ሐሳቡና መንፈሱ ግጭት በመሐከል አገሮች በአባላት አገሮች መሐከል በሚነሳበት ጊዜ በሰላም በውይይት በዛው በአካባቢው በመፍታት አይነት ነገር ነው የሚታየው። ወደ ተባበሩት መንግስታት አንቀጽ 33 እና ንዑስ አንቀጽ 1ን ስንመለከት ደግሞ የሚለው እነዚሁ አይነት ግጭቶችን በመጀመሪያ አገሮቹ ተወያይተው እንዲፈቱ የአካባቢው ሀገሮች እንደነ ኢጋድ ያሉት እንደ በዚህ የተፋሳሽ ሀገሮቹ እንዲፈቱ ከዛም ደግሞ አልፎ አፍሪካ ዩኒየን ራሱ የ55 ሀገሮች አባል የሆኑበት እዛው አዲስ አበባ ላይ የተቀመጠ ስለነበረ ባለፈው አመት ፕሬዝዳንት አልሲሲ ነበሩ የአፍሪካ ዩኒየን የፕሬዝዳንቶቹ ቦታ ላይ የነበሩትና እሳቸው ፕሬዝዳንት በነበሩበት ጊዜ ጉዳዩን ወደ ተባበሩት መንግስታት አጠቃላይ ጉባኤ ወደ ራሽያ ወደ አሜሪካ በአፍሪካ ውስጥ ያንን ነገር ሳይጨርሱ በመሄዳቸው የተነሳ የተባበሩት መንግስታትም አንቀጽ 33 ንዑስ አንቀጽ 1 የሚለው ምንድነው በመጀመሪያ በዛ ባሉት በአካባቢው ሀገሮች ተቋሞች ጉዳያችሁን ጨርሱ ነው የሚሉት። ያ ነገር ሳልቅ እንደገና የሶስቱ ሀገሮች ውይይት ባለበት ቦታ ላይ እንደገና ተነስተው ለሁለተኛ ጊዜ ወደ ዓለም ጸጥታ ምክር ቤት ወደ ተባበሩት መንግስታት የጸጥታ ምክር ቤት ጉዳዩን ወደ ላይ ከፍ ማድረጋቸው ነገሩን በአለም ደረጃ ማጫጫቸው ምንድነው በእኛ ግምት የኢንተርናሽናል የዓለም አቀፍ ህዝብን ስሜት ለመውሰድ እና ከስምምነቱ አፈንግጦ ለማውጣት ስለሆነ በዚህ ላይ ተገቢ ነው ብለን አናስብም። በዚህም የተነሳ የግብጽ መንግስት እዚህ ላይ ኢትዮጵያ ላይ የማይሆን ጫና እያደረገ መሆኑን ለማስገንዘብ ይሄ ደግሞ ከኢንተርናሽናሉ ቻርተሮች ውጪ የወጣ በመሆኑ የተነሳ ይሄንን ለመጥቀስ ተገደናል።
ፕሮፌሰር ሚንጋ በዚህ መግለጫችሁ ላይ የግብጽ ህዝብ 98% ጨውነት የሌለው ውሃ ወይም ወራጅ ወይም የከርሰ ምድር ውሃ እንደሚያገኝ ፍሬሽ ዋተር ማለት ነው እንደሚያገኝ ከዚህ ጋር ሲነጻጸር ከኢትዮጵያ ህዝብ 42% ከዚያም ያነሰ እንደሆነ የሚያገኘው የግብጽ ህዝብ ሙሉ በሙሉ የኤሌክትሪክ ኃይል እንደሚያገኝ የኢትዮጵያ ህዝብ ደግሞ በእናንተ መግለጫ ላይ ከ45% ያነሰ እንደሆነ የሚያገኘው ገልጻችኋል። ይህንን ቁጥር ለማስታወስ ያህል ከዚህ በፊት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ለተባበሩት መንግስታት ድርጅት ቀርበው ሲናገሩ ባለፈው መስከረም እንደውም እናንተ ከተቀሳችሁት ቁጥር ያሳንሱታል እሳቸው ከ30% በታች ነው የኢትዮጵያ ህዝብ የኤሌክትሪክ ኃይል የሚያገኘው ከ70% በላይ የሚሆነው አያገኝም ብለው ተናግረው ነበር። የኔ ጥያቄ እና ሌላው ግብጽ የሰፋ የባህር ግንኙነት እንዳላትና ኢትዮጵያ ደግሞ ዝግ ሀገር መሆኗን ገልጻችኋልና በቅድሚያ ለምን አስፈለገ ይሄንን ጉዳይ ማንሳት ምን ግንኙነት አለው አሁን እናንተ ከያዛችሁት ጥያቄ ጋር?
እሺ ትንሽ ወደ ኋላ ልውሰድህ። ብዙ ጊዜ እንግዲህ የህዳሴ ግድብ ኤሌክትሪክ ለማመንጨት ብቻ እና ከዛ ጋር ተጓዳኝ የሆኑ ነገሮች እንደ የአሳ ማርባት የቱሪስት መስህብ ነገሮች ይኖሩት እንደሆነ ነው እንጂ ለእርሻ የሚውል አይደለም። ሁለተኛ ትልልቅ ግድቦች፣ ትልልቅ የኮንስትራክሽን ስራዎች ብዙ ጊዜ ይዘገያሉ። ብዙ ጊዜ ደግሞ መጀመሪያ ከተገመተላቸው ዋጋ ብዙ ጊዜ ከፍ የሚል እንደሚያስወጡ የታወቀ ነው። ያም ሆኖ ግን ምንድነው የዚህ ፕሮጀክት አላማ ምንድነው? ኢትዮጵያ ውስጥ በታች ያሉት ሀገሮች የሚጠቀሙትና ከውሃው መነሻ ጋር ያሉት ሀገሮች የጥቅም አይነት ሁኔታው እና የልማት ሁኔታችን እጅግ በጣም የተለያየ መሆኑ ነው። የኤሌክትሪክ ኃይል እና መብራት ግብጾች የሚያገኙትን ትክክል ነህ፣ እኛ ይሄንን ዳታ ያገኘ ነው ከኢንተርናሽናል ይሄንን ጉዳይ ከሚመለከቱ ሁለት ሀገሮችን ከሚያነጻጽሩ ቦታ ነው የወሰድነው እንጂ መንግስት የሚለውን ዳታ ላለመቀበል ሳይሆን እሱን ለመድገም አልፈለግንም። ይሄ ሁሉ ሰው በህዝብ በአለም ላይ የሚያገኘውን ዳታ ተጠቅመን ነው ያንን ዳታ እዛ ላይ ያስቀመጥነው። ግን ምንድነው የኢኮኖሚው ሁኔታ ስንመለከተው ግብጾች ያሉበት ሁኔታና እኛ ያለንበት ሁኔታ የተለያየ ነው። 98% ያህል በኤሌክትሪክ መብራት ሲኖራቸው ምግባቸውን የሚያዘጋጁበት በዛ አይነት መንገድ በተሻለ ሁኔታ ሲሆን፣ እኛ ጋር ግን በኢትዮጵያ ኮረብታማ ቦታዎች ላይ ተራራዎች ላይ ያለው ህዝብ እጅግ በጣም ድህነት ያለበት ሰዎችና እናቶች ቅጠል የሚለቅሙበት እንጨት ተሸክመው ምግብ የሚያረጉበት የሚሰሩበት በጢስ የሚጨናበሱበት ቦታ ስለሆነ ይሄንን ነገር የዓለም ህዝብ እንዲገነዘበው ያስፈልጋል። ምክንያቱም ግብጾቹም አሁን የሚያናገሩት ምንድነው ለኢኮኖሚያችን፣ ለእድገታችን፣ ለህይወታችን ብለው ስለሚሉ ይሄንን ጉዳይ የሚመለከት ማንኛውም አንባቢ በተለይ የዲፕሎማቲክ ኮሚኒቲው ይህንን ጉዳይ እንዲረዳው ብለን ስላሰብን ነው ያንን በቁጥር ለመግለጽ የፈለግ ነው። ግብጾች በነገራችን ላይ አንዳንድ የሃይድሮሎጂስት ሰዎች የከርሰ ምድርን ውሃ የሚያውቁ ሰዎች ያጠኑ ሰዎች የሚነግሩን ግብጽ ከርሰ ምድር ውሃ እንዳላት ዘመናዊ ቴክኖሎጂ ደግሞ በመጠቀም ከባህር አካባቢ ያሉትን ጨዋውን በማውጣት ውሃዎቹን ለጥቅም የመጠቀሚያ ቴክኖሎጂ እያለ ስለሆነ ግብጾች በዛ ላይ መዋለ ንዋያቸውን ቢያፈሱ ሁል ጊዜ ከላይ የሚመጣውን ውሃ ብቻ ለእኔ ስጡኝ የሚለውን ነገር ሊያቀዘቅዝ ስለሚችል ሊቀንስ ስለሚችል እና የዓለም ህዝብ እንዲገነዘበው ብለን ነው ያንን ቁጥር በዛ መልክ ያስቀመጥነው።
ፕሮፌሰር ሚንጋ፣ የኔ ጥያቄ ከመርህ ጋር ወይም ከፕሪንስፕል ጋር የተያያዘ ጥያቄ ነው የማነሳው። ኢትዮጵያውያን የግብጽን ያህል 98% ንጹህ ውሃ ወይም ንጹህ ማለት ይከብዳል፣ በእርግጥ ፍሬሽ ዋተር የእንግሊዝኛው ይበልጥ ይገልጸዋል። ይሄ የባህር ያልሆነ ጨውነት የሌለው እና ለቤት ዕለት ከዕለት ጉዳይ መጠቀም የሚቻል ወራጅ ውሃም የከርሰ ምድር ውሃም ሊሆን ይችላል የሚያገኘው የግብጽን ያህል 98% ቢሆንና በኤሌክትሪክ ኃይል ደግሞ ሙሉ ህዝቧ የኢትዮጵያ 100% ማለት ነው የኤሌክትሪክ ኃይል የሚያገኝ ቢሆን ኖሮ አሁን ኢትዮጵያ የያዘችውን የህዳሴ ግድብ ግንባታ ለጥያቄ ማቅረብ ወይም ደግሞ መተው ይቻል ነበረ የሚል ሐሳብ አላችሁ?
የለንም በፍጹም። ይሄ የኢኮኖሚውን ሁኔታ ሁለቱ ህዝቦች በምን አይነት ሁኔታ እንደሚኖሩ ለመግለጽ ብቻ የተቀመጠ ነገር ነው እንጂ የኢትዮጵያን የምርት ግድብ ስለመገደብ ወይም ደግሞ ከተራራዎቹ ላይ የሚወጡትን ውሃዎች የውሃን ክፍፍል በሚመለከት ከዛ ጋር በቀጥታ ግንኙነት የለውም።
ሌላው ጥያቄ ፕሮፌሰር፣ የዩናይትድ ስቴትስን የገንዘብ ሚኒስቴር መግለጫ ባለፈው ጊዜ የወጣውን አስመልክቶ ያነሳችሁት ጉዳይ ነው። በዚህ መግለጫችሁ ውስጥ የውሃ ሚኒስትሩን ዶክተር ስለሺ በቀለን ከዚህ በፊት አነጋግሬያቸው ነበር እና የዩናይትድ ስቴትስ መንግስት ሲያናግራቸው የነበረው በእኩልነት መንፈስ በሉዓላዊ መንግስት ተወካይነት እያያቸው ሳይሆን የሚገባቸውን ክብርና ቦታ በእኩልነት ሳይሰጥ እንደነበረ ተናግረው ነበረ በዛ ቃለ ምልልስ ላይ። ይህንን መርምራችኋል እናንተ? የዩናይትድ ስቴትስ መንግስት ይህንን እንዲገነዘብ ያደረጋችሁ ጥረት አለ?
ሚኒስትሩ ያሉትን ልክ ተው እንዳልከው ሲናገሩ ነው የሰማሁት እንጂ በቀጥታ ግንኙነት ከሳቸው ጋራ በዚህ ጉዳይ ላይ ያገኘሁት ነገር የለም፣ ወይም የኛ ሰዎች በቀጥታ አግኝተዋል ብለን ማለት አንችልም። ግን በቪዥን ኢትዮጵያ በራዕይ ኢትዮጵያ በኩል ሚኒስትሩ የአሜሪካ በፌብሩዋሪ 28 2020 ላይ ያወጡት ጽሁፍ በሀገሮች መካከል የሚደረግ አይነት ውይይት ሆኖ ስላላገኘ ነው በተለይ ኢትዮጵያ ደግሞ ራሱ በዛ ጽሁፍ ላይ በማርቀቁ ሁኔታ ላይ ስምምነቱን በማዘጋጀቱ ላይ በቀጥታ መካፈሏን የሚያሳይ ነገር ባለማግኘታችን የተነሳ በብዙ ቦታ እንደነ የኢትዮጵያ አሜሪካ ካውንስል እንደነ ፎከሲ ኢትዮጵያ እኛም ቪዥን ኢትዮጵያ በአጠቃላይ የተቃውሞ ጽሁፍ ለገንዘብ ሚኒስትሩ እንዲደርስ ልከናል። ያ ነገር ደግሞ ግልጽ ደብዳቤዎች ናቸው የተጻፉትና ያ የሚገባ ነገር አይደለም። በአጠቃላይ ከዲፕሎማሲያዊ አካሄድ ላይ የዘነጋ ሆኖ ነው ያገኘነው። አሜሪካን የሚያክል ትልቅ አገር በዛ ደረጃ ማድረጋቸውን በጣም አሳሳቢ በመሆኑ የተነሳ ይሄንን ምልክት አርገናል። ከዛም በኋላ ደግሞ ከዋይት ሃውስ ራሱ የናሽናል ሴኩሪቲ ካውንስል እንደዚሁ በትዊተር ሜሴጅ ያስተላለፉት ነበረ። ያም ትክክል አለመሆኑን በራይ ኢትዮጵያ በኩል ደብዳቤ ለዋይት ሃውስ ተጽፏል። እኛ ብቻ አይደለንም፣ ሌሎችም የኢትዮጵያ ድርጅቶች እዚህ ያሉት ደብዳቤዎችን ጽፈዋል። አንዳንዶቹ በቀጥታ ለዛ ነው ለዛ ብቻ ሳይሆን ለሌሎችም ቦታ ኮፒ አድርገዋል። እኛ ደግሞ ግልጽ ደብዳቤ ነበር የጻፍነው፣ በዌብሳይታችን ላይ ይገኛል።
እሺ፣ አመሰግናለሁ ፕሮፌሰር። እዚህ መግለጫችሁ ላይ ጥያቄዎችን ስታነሱ ለተለያዩ አካላት የሌሶቶን የደጋማ አካባቢዎች ውሃዎች ፕሮጀክት አንስታችኋል እና ስለዛ ትንሽ ንገሩን እስቲ። ምንድነው ያለው ግንኙነት ከአባይ ውሃና ከህዳሴ ግድብ ጋር?
ምንድነው ሌሶቶ በደቡብ አፍሪካ በሙሉ የተከበበች ሀገር ነች። ትንሽ ሀገር እና ተራራማ ላይ ያለች ሀገር ነች። ነፃ ሀገር የነበረች ነች ሳውዝ አፍሪካ በአፓርታይድ በምትገዛበት ጊዜ። እና ምንድነው በሳውዝ አፍሪካ በደቡብ አፍሪካ እና በሌሶቶ መካከል ስምምነት ተደርጓል። በሌሶቶ ሃይላንድ ዋተር ፕሮጀክት የሌሶቶ የተራራማ ውሃ ፕሮጀክት ይባላል። እና ይሄ ምንድነው ስምምነቱ አለ፣ ዌብሳይቱ ላይ ሁሉ ግልጽ አለ። ደቡብ አፍሪካ ለሌሶቶ ገንዘብ ትከፍላለች በየአመቱ። ገንዘቡን እርግጠኛ አይደለሁም፣ ወደ 50 ሚሊዮን አካባቢ ራንድ ይሁን ዶላር ይሁን አላወቅኩም። በዚህ አጋጣሚ አቶ ኪዳኔ አለማየሁን ታውቃቸው ይሆናል። እሳቸው ያንን ውይይት በተደረገበት ጊዜ የሌሶቶን መንግስት ጋር ኤክስፐርት ሆነው አሁን ከስልጣን የወረዱት ጠቅላይ ሚኒስትር ቲም ታሃኔ በነበሩ ጊዜ ሁለቱ ሆነው ያንን ስምምነት እንዲፈረም ያደረጉት ነው። የዚህ ነጥብ ምንድን ነው? ድንበር ተሻጋሪ የሆኑ ወንዞችን ችግር ለመፍታት አፍሪካ ውስጥ ራሱ ምሳሌ አለ። ለምሳሌ በሌሶቶና በደቡብ አፍሪካ ያለውን ስምምነት ምንድን ነው የምንመለከተው? ሌሶቶ ተነስቼ ገድባለሁ በሙሉ አላለችም። ሳውዝ አፍሪካ ደግሞ ከተራራዋ ላይ የሚመጣውን የሌሶቶ ሀብት መሆኑን ራሱን እውቅና ሰጥታ ደግሞ እንደውም በየአመቱ ገንዘብ ትከፍላለች። ስለዚህ እኛ ሌላው አፍሪካ ምን መማር እንችላለን? ሱዳኖች እና ኢትዮጵያ መካከል ምን አይነት ስምምነት ሊኖር ይገባል? ኢትዮጵያና ግብጽ ላይ ምን አይነት ስምምነት ይገባል? በቀኝ ግዛት ጊዜ የነበሩ ውሎችን ተመልክቶ እዛ ላይ እንትን ብሎ እንደው አንድ ኩባያ ውሃ እንኳን ከወረደች እሞታለሁ የሚለው አካሄድ ምንም በጣም ኋላ ቀር መሆኑን ለማስገንዘብ ምልክት እንዲሆን ብለን ነው ያንን ነጥብ ያስቀመጥነው።
ሌላው ማንሳት የምፈልገው ጥያቄ ፕሮፌሰር ሚንጋ፣ የህዳሴ ግድብ ጉዳይ ከ2004 ጀምሮ በኢትዮጵያ አቆጣጠር ማለት ነው ከ2004 ዓመተ ምህረት ጀምሮ ያለ ጉዳይ ነው። ጠቅላይ ሚኒስትር መለስ ዜናዊ የዚህን ግድብ ግንባታ መጀመር ካሳወቁበት ወይም ካወጁበት ጊዜ ጀምሮ እየተካሄደ ነው ያለው ይሄ ስራ። የኢትዮጵያ ምሁራን በዓለም ዙሪያ ያላችሁ ንቁ ተሳትፎ አልነበራችሁም ባለፈው በዚያን ጊዜ? ብዙ ጊዜ እንደውም የኢትዮጵያ መንግስት ለፖለቲካ ጥቅም ነው፣ ሐሳብን ለማስቀየር ነው፣ አቅጣጫ ለማስቀየር ነው የሚሉ መግለጫዎችን ይሰጡ እንደነበሩ በተለያዩ ዘገባዎች ሲነሳ ይታያል። ይሄ የሀገር ጉዳይ ያን ጊዜ ያላነሳሳችሁና ልክ እንዳሁኑ ያልቆማችሁበት ምክንያት ምንድነው? አሁንስ ደግሞ እንደዚህ በአንድ ተነስተታችሁ እንድትቆሙ ያደረጋችሁ ነገር ምንድነው?
የግዜር ስለኝ በመጀመሪያ የኢትዮጵያ መሪዎች አጼ ምኒልክም ሆኑ ኃይለ ሥላሴም ሆኑ ኮሎኔል መንግስቱም ሆኑ ጠቅላይ ሚኒስትር መለስም ኃይለ ማርያምም ጠቅላይ ሚኒስትር አብይም ይሄንን ጉዳይ በሚመለከት የተዛነፈ ሐሳብ የላቸውም። የኢትዮጵያን ሉዓላዊነት ማስከበር የአንድ መንግስት ደግሞ ግዴታ ኃላፊነቱ ነው። እንግዲህ ዋና ጥያቄ ያነሳው የኢትዮጵያ ውጭ ያሉ መሆራን ለምንድን ነበር የሚቃወሙት ይላሉ። አንድ ችግር አለ። አንደኛ ምንድነው መንግስታት ይመጣሉ ይሄዳሉ፣ የሀገር ጥቅም ደግሞ የተለያየ ጉዳይ ነው። የዛሬ መሪዎቹ ያሉት የተወሰነ ጊዜ ከቆዩ በኋላ መሄዳቸው አይቀርም፣ መንግስት መለዋወጡ አይቀርም፣ ግን የሀገር ጥቅም ደግሞ የተለየ ነው። ይህንን ጉዳይ በዛ ሀሳብ ላይ ያለን ፕሮፌሰር ሰይድ ሀሰን፣ ፕሮፌሰር ማሞ ሙጬ፣ ፕሮፌሰር አቡ ግርማ ጃፓን እና ራሴን ጨምሮ ቢያንስ 2-3-4 ጽሁፎች በተለያዩ ጊዜ ጽፈናል። ይህንን የጻፍነው በፈረንጆቹ በ2014 ጀምሮ ምንድነው ሚስፕሌስድ ኦፖዚሽን የሚባል ያልሆነ አይነት ተቃውሞ በዚህ ላይ መደረግ የለበትም የሚል ጽሁፎችን አስቀምጠናል።
ዛሬ ግን የተሳተ ተቃውሞ ማለት ነው የሚሉት
አጫውን የተሳተ ተቃውሞ በሚል በየቦታው ተቀምጧል። በሜጋዚኖች ታትመዋል። በየዌብሳይቶቹ ተገኝተዋል። አሁን ግን ምንድነው ሁኔታውን ስለተቀየረ የግብጾቹም ማስፈራራቱ በጣም እየጠነከረ በመምጣቱ የተነሳ የሀገር ቤቱም ደግሞ ያለው የለውጥ አይነት ሀሳቦችም ስላሉ ብዙውን ሰው አነቃቅቶታል ጉዳዩ እና በዚህም የተነሳ በአሁኑ ሰዓት ላይ ውጭ ያለው ሰው ለምሳሌ አሁን ይሄንን ስብሰባ ያለፈው ቅዳሜ የተደረገው ስብሰባ ላይ አሁን ከ218 በላይ ሰዎች ከ15 በላይ ድርጅቶች ከዓለም ዙሪያ ይከታተሉት የነበረ ነው። በእንግሊዝም እንደዚሁ አይነት ሁኔታ ተደርጓል። በደቡባዊ አፍሪካም እንደዚሁ አይነት ሁኔታ ተደርጓል እና ሁኔታው በጣም እያሳሰበ በመምጣቱ ፕሮጀክቱ ደግሞ እያለቀ በመሄዱ የተነሳ እና ከበታች በኩል ያሉት ሀገሮች አሀ ይሄ ፕሮጀክት እንግዲህ እውን መሆኑ ነው ብለው ኢትዮጵያን የሚያስፈራሩት ነገር በጣም እየጠነከረ በመሄዱ ህዝቡን አነሳስቶታል። ይሄ ግልጽ ነው። በፊት ሲቃወሙ የነበሩ ሰዎች ዛሬ እንደውም አንደኛ ፊት ቀድሞ የሚከራከሩት እነሱ ናቸው እና በጥሩ መንገድ ነው የማየው።
ሌላው ጥያቄ ፕሮፌሰር፣ ለኢትዮጵያ መንግስት አሁን እያደረገ ላለው ጥረት አድናቆታችሁን ገልጻችኋል። በሀገር ውስጥ ያሉ ኃይሎች ከምንም ልዩነት ወጥተው ወይም ልዩነቶቻቸውን አስወግደው ከኢትዮጵያ መንግስት ጎን እንዲቆሙ ጠይቃችኋል። የዓለም መንግስታትም በተለያዩ ደረጃዎች ያሉ ከድርጅቶች እስከ ሀገሮች ድረስ የኢትዮጵያን መንግስት እንዲደግፉ ጠይቃችኋል። ይህ አጀንዳ የህዳሴ ግድብ ጉዳይ ኢትዮጵያውያንን ወደ አንድ መድረክ ሊያመጣ የሚችል ወደ መነጋገር፣ ወደ መደማመጥ እና ለሌሎችም ችግሮቻቸው መፍትሄ እንዲፈልጉ ሊያደርግ የሚችል ጉዳይ ነው ብላችሁ ታስባላችሁ? ታምናላችሁ?
እንግዲህ በዛሬው ላይ በስልጣን ላይ ያለው መንግስት ከባድ ፈተና አለበት። ቅድም መጀመሪያ በውይይታችን መጀመሪያው ላይ እንደተነጋገር ነው ብዙ ፈተናዎች አሉበት። የሽግግር ችግሮች አሉበት። የኢኮኖሚው የቫይረሱ ጉዳይ፣ የሀገር ውስጥ ያለው ደግሞ የጸጥታ የመናጋት ሁኔታዎች፣ ብዙ ነገሮች ይታዩበታል እና ብዙዎቹ እንግዲህ እንደሚመስለን ግብጾቹም ቶሎ ወዲያ ወዲህ አዋክበው እዚህ ዋሽንግተንም ቶሎ አስፈርመው መገላገል የፈለጉት የውስጥ ላይ አገር ውስጥ ያለውን ሁኔታ ችግር በመገንዘብ ጊዜውን እንጠቀምበት። ይሄ ግድብ የተጀመረው በፈረንጆቹ 2011 ላይ ግብጽ ራሷ በለውጥ እንቅስቃሴ ውስጥ በነበረችበት ጊዜ ያንን ነገር በደንብ ትኩረት ባለመስጠቷ ነው የሚል ግንዛቤ አለ። የዛሬውም በስልጣን ላይ ያለው መንግስት፣ ቢሮውን የሚያስተዳድረው መንግስት የኢትዮጵያን ሉዓላዊነት ማስከበር ግዴታው ነው። ከዛ በላይ ደግሞ በተለይ ህዝባችን ከ114 ሚሊዮን አካባቢ ይገመታል። የአመት እድገቱ ወደ 2.5 ይገመታል። ይሄ ሁኔታ አገሪቷ ወደብ የሌላት አገር ነች እና በስምምነቶች ላይ በሚደረግ ስህተት ለአባይ ምንድን ነው የሚባሉት ትሪቢዩተሪስ
ገባር ወንዞችን
በሚመለከት ሌሎች ፕሮጀክቶች ሊሰሩ ስለሚችሉ ወደፊት ያለው ህዝብ ሁኔታው እና እድሉ እንዳይወሰን ግብጾቹም የሚያደርጉባቸው አሁን ይሄ የቃላት ጨዋታው የውይይት ጨዋታው ያለው ምንድን ነው? በዚህ ስምምነት ውስጥ የውሃውን ፍሰት አጠቃላይ ያለውን ጉልበት ለመጠቀም ለመቆጣጠር ስለሚፈልጉ ይሄንን ደግሞ እንዳይደረግ መንግስት ገብቶት አሁን እየተከራከረ ስለሆነ በዚህ ምክንያት ድጋፍ እንሰጠዋለን። የኢትዮጵያን ጥቅም እስካራመደ ድረስ ነው። ያንን እስከመራመድ እስካልቻለ ድረስ ይሄ ድጋፍ ሊለወጥ ይችላል። ስለዚህ ምንድን ነው የምንመለከተው? ኢትዮጵያውያን በአንድ አላማ መቆም አለብን። በዚህ ላይ የውስጥ ልዩነቶች ቢኖሩ ግድቡን በሚመለከት ደግሞ ለፖለቲካ ይሄ ለፓርቲ ፖለቲክስ ለህዝብ ግንኙነት ስራ የሚሰራ ነገር ሳይሆን በግልጽ ስራው ተሰርቶ ለኢትዮጵያ ጥቅም እንዲሆን ለሁሉም ህዝብ የሚጠቅም በመሆኑ የተነሳ የኢትዮጵያውያን ይሄ የሃይማኖት፣ የጎሳ፣ የፖለቲካ አስተሳሰብ ሁኔታቸውን ልዩነታቸውን ወደ ጎን አድርገው ዛሬ መንግስት የገጠመው ከባድ ነገር ስለሆነ ይሄን በአንድ ላይ ቆመን መመለስ ይኖርብናል በሚል ምክንያት ነው የኢትዮጵያ መንግስትን ውይይቱም በስርዓት ይዞታል፣ ጥሩ ይዞታል ብለን እንገምታለን። በእኛ ግምት ይህንን እንዲቀጥልበት ከኋላ ደግሞ ደጀን መሆን ይኖርብናል በሚል ነው። እና እንግዲህ ኢትዮጵያውያን በአንድ ላይ ይመጣሉ ወይ? አዎ፣ ይሄ እንግዲህ ብሔራዊ ጉዳይ ነው። ዘር፣ ጎሳ፣ ትልቅ ትንሽ፣ ሽማግሌ ልጅ የሚል ነገር አይደለም ጉዳዩ። ይህንን ጉዳይ ተባብረን ግድቡን ወደ ግብ ማድረስ ይኖርብናል፣ መጨረስ ይኖርብናል። ዋናው በአሁኑ ላይ ያለው ችግር ምንድን ነው? ግብጾቹ ቅድም እንደተነጋገር ነው ወደ ተባበሩት መንግስታት ወደ ጸጥታው ምክር ቤት ወስደውታል። ይሄንን ጉዳይ መልሰን ወደ አፍሪካ መመለስ አለብን። አፍሪካ ለራሱ ችግሩን መፍታት ይኖርበታል በሚለው መሰረት ዛሬ ይሄንን ውይይት ከማድረጋችን በፊት የተባበሩት መንግስታት ሴኩሪቲ ካውንስል የጸጥታው ምክር ቤት ጉዳዩን እንደሚቀርብ መረጃው ስለነበረን ዛሬ እንደውም አሁን አንደር ሴክሬታሪዋ ይህንን ጉዳይ ተስማምታችሁ መፍትሄ አድርጉለት የሚል ነገር ተናግረዋል የሚል ነገር ያንተን ኢንተርቪው ከማድረግ በፊት እሱን ለማግኘት እየሞከርኩ ነበረ። እንግዲህ ሁላችንም ተባብረን ጉዳዩን ወደ አፍሪካ መመለስ አለብን። በአፍሪካ ፍሬምወርክ እዛው አካባቢ ላይ ውይይቶች መደረግ አለባቸው። ውይይቶቹ ደግሞ በሁለት መሰረታዊ ሀሳቦች ላይ ነው የሚቃጨው። በአንድ በኩል ፍትሃዊ የሆነ የውሃ አጠቃቀም ይላል። በሌላው መንገድ ላይ ደግሞ የበታች ሀገሮች ላይ ጽኑ መጥፎ የሆነ ጉድለት እንዳያመጣ ሁለቱን ተደራድሮ አንድ መንገድ ላይ መሄድ አለበት። ግብጾቹ ይዘው የሚመጡት ሁልጊዜ የበታች አገሮች ስለሆነን እንጎዳለን ነው የሚሉት። ኢትዮጵያ ደግሞ የምለው የበላይ አገር ውሃው የሚመጣበት አገር ስለሆነ ትንሽ እንኳን እንደ ስጡኝ እንጂ 85%ን ከኔ ጋር እየወጣ የሚል ነገር ነው እና ሁለቱ ላለመሰጣጠት የሚባል ነገር ነው እና ግብጾቹ የበላይ አገሮችን መብት ሳያከብሩ ሌላ ነገር ወደፊት ለመሄድ ውይይቱንም ወደፊት ለመግፋት እጅግ በጣም አስቸጋሪ የሚሆን ይመስለኛል። እነዚህ ነገሮች የሚታዩት የተባበሩት መንግስታት የ1997ቱም ውልም ላይ በዚህ የናይል ተፋሰስ ሀገሮች ስምምነትም ላይ እንዲያውም ሌላውም ተጨምሮ በካርቱም ላይ በ2015 የተደረገው ላይ እነዚህ ጽንሰ ሀሳቦች ይንሸራሸራሉ፣ ይታያሉ። አሁን ምንድን ነው ዋናው ችግር? ግብጾቹ የሚሉት የኢትዮጵያን የመልማት መብት እናከብራለን ይላሉ። ያ ምንም ማለት አይደለም። ያንን ማቆም አይችሉም የኢትዮጵያን እንትን። ግን እነሱ የሚሉት ምንድን ነው? ሁሉንም ውሃ ስጭኝ ነው የሚሉት። ይሄ ነው ትልቁ ችግሩ። በኢትዮጵያ በኩል ደግሞ ያለው የእኛን የመጠቀም መብት ሳታከብሩ እርስ በርሳችሁ ተፈራርማችሁ ከወሰዳችሁ በኋላ እንደገና አንድ ነገር ልስራ ስል የለም በእኔ ላይ አንድ ኩባያም ውሃ መቀነስ የለባችሁም የሚል አይነት ነገር ስለሆነ አሞላሉንም በሚመለከት ኢትዮጵያ በሁለት ዓመት መሙላት ስትችል ከአራት እስከ ሰባት ዓመት ድረስ ውስጥ ባለው እሞላለሁ ብላ ስትል የግብጽ ተወያዮች እንደሰማ ነው እስከ 21 ዓመት ድረስ የሚል የቀልድ የማይሆን ነገር ወደ ስብሰባ ይዘው ስለመጡ በዚህ አይነት የሚሄድ ነገር ፕሮጀክቱ ሳልቅ እንዲሁ አፉን ከፍቶ ግንብ ሆኖ እንዲቀመጥ አይነት ነገር የታክቲክ አሰራር ይታያል። ይሄ ማለት ምንድነው እንግዲህ አገሮች በሚቀመጡበት ጊዜ ምንድነው በእንግሊዘኛው ዜሮ ሳም ይሉታል። ሁሉም አገሮች ለኔ ለኔ ብለው ስለሚወስዱ ወደ ስምምነት ለመድረስ ያስቸግራል። ስለዚህ ምንድነው የናይል ተፋሳሽ አገሮች የሆኑት አንድ መሰረታዊ ጽንሰ ሐሳቦችን ቁጭ ብለው መስማማት ይኖርባቸዋል። ለዛም እስካሁን ድረስ ያለው የዚህ የተፋሳሽ ሀገሮቹ ስምምነት ስላለ ኢትዮጵያ ከግብጽ ጋር የምታደርገው ድርድር በዛ ጽንሰ ሐሳብ መያዝ ይኖርበታል። ቢቻል ሁሉም ሀገሮች ደግሞ የሚሳተፉበት ቢሆን እና በአፍሪካ ዩኒየን በኩል ስምምነቶቹ ቢቋጩ የተሻለ ይሆናል የሚል ግምት ነው ያለን እና ጉዳዩን ከሴኩሪቲ ካውንስል እጅ አውጥቶ ወደ አፍሪካ መመለሱ ላይ በማተኮር ነው ይሄ መግለጫ የተዘጋጀው እና የወጣው። ዋናው ሀሳብ ታርጌቱ ያ ነው።
አሁን ይህንኑ ነው የገለጻችሁትም፣ ወደ ባለቤቱ ወደ አፍሪካ ህብረት መመለሱን እንደግፋለን የሚል ቃል አስፍራችኋል። እዚህ ላይ የውጭ ወረራ ብላችሁ ወደ አነሳችሁት ነጥብ ወደ መጨረሻ አካባቢ ልመለስና ግብጽ ወደ ጦርነት የምትሄድ ወይም ጦርነትን እንዳማራጭ የምትወስድ ይመስላችኋል? እናንተ እንደ ምሁራን ታስቡት፣ እንደ ሲቪክ ድርጅት?
እኛ እንግዲህ አብዛኞቻችን ኢኮኖሚስቶች፣ ፋይናንስ ሰዎች፣ መምህራን ነው እና ይሄ ጥያቄ የሴኩሪቲ አዋቂዎች ቢተቹበት የተሻለ ይሆናል። ጂኦፖለቲክሱን፣ የአካባቢውን ፖለቲካ፣ የሀይል አሰላለፍ ማምን እንዳለው እኛ ያጠና ነው በቀጥታ የለም። ሆኖም ግን እንዲሁ ከግብጽ የሚወጡትን የግብጽ ሚዲያዎች፣ ጋዜጦቹ፣ ቴሌቪዥኖቹ የሚናገሩትን ስንመለከት በተለይ ደግሞ ፕሬዚደንት አልሲሲ ወደ ሊቢያ ጠረፍ በኩል በመሄድ ትልልቅ ታንኮቻቸውን፣ ወታደራዊ መሳሪያቸውን በዛ ያሳዩበት ሁኔታ ሲሆን ከኢትዮጵያ ወደ ኢትዮጵያ ደግሞ የሚወረወሩት ሀሳቦች በውሃ ሚኒስትሮቹ፣ በሀብታሞቹ፣ በግብጽ ሀብታሞች ፓርላማው ሙሉ ስልጣን ለፕሬዚደንቱ መስጠቱን ስንመለከት እነዚህ አይነት ምልክቶች በአንድ ሀገር በተለይ በዲሞክራሲ ሀገሮች ላይ በሚታይበት ጊዜ ለጦርነት ሙሉ ዝግጅት እንዳለ፣ ሁሉም አማራጭ በጠረጴዛ ላይ የተቀመጠ መሆኑን ስለሚናገሩ አይሆንም ብለን ማለት አንችልም። ግን ይሄኛውን ነገር ምን ያህል ነው መጠኑ፣ እሱ በምን ያህል ፐርሰንት ይሆናል የዚ አይነት ሁኔታ የሚለውን የሴኪሪቲ ተመራማሪዎች ቢናገሩት የተሻለ ይመስለኛል።
ትክክል ነው ያነሱት ነጥብ ፕሮፌሰር ሚንጋ። የዩናይትድ ስቴትስ የጥቁር እንደራሴዎች ጉባኤ ያስተላለፈውን መልእክት፣ ከዚያ ቀደም ሲልም ቄስ ጄሲ ጃክሰን ያወጧቸውን መልእክቶች ለጥቁር እንደራሴዎቹ ጉባኤ ያስተላለፉት መልእክት እንዴት አያችሁት?
በአዎንታዊ ነው ያየነው። በጣም እናመሰግናቸዋለን። ይሄ በጣም ትልቅ ስራ ነው ለአፍሪካውያን አሜሪካውያን ለኢትዮጵያ ያደረጉት አስተዋጽኦ ወጥላይ ኢትዮጵያ በጣሊያን ተወራ በነበረበት ጊዜ ያደረጉት ስራ በጣም ትልቅ ስራ ነው። እኛ ከዛ ጋር ነው ይሄንን ያየነው። ቄስ ጄሲ ጃክሰን የጻፉት ታሪካዊ ጽሑፍ ነው። ከዛ በኋላ ደግሞ እንደዚሁ በኤንኤሲፒ ማሐከል ተበትኖ እዚህም በኮሎራዶ ያሉትን ሰዎች አግኝተናቸው ሙሉ ድጋፍ እንደሚሰጡን ነግረውን ነበረ።
ኤንኤሲፒ ያሉት የባለቀለም ህዝቦች ማበልጸጊያ ህብረት ማለት ነው።
ተከከለ እና ያንን እንደገና አይተው እንደውም ምንድን ነበር የሆነው ለሳቸው ጽሑፍ የቀድሞው የግብጽ የውሃና መስኖ ሚኒስትር የነበሩት ዶክተር የአሁኑ የአረብ የውሃ ካውንስል የበላይ ጠባቂ የሆኑት ሰው ደብዳቤ ጽፈው ነበረ። የማይሆን ደብዳቤ ለሬቨረንድ ለቄስ ጄሲ ጃክሰን እና ያንን ደብዳቤ አግኝተነው ስለነበር እኛ ለግብጻዊ ሰውዬ መልስ ሰጥተናል ትክክል አለመሆኑን። እንዲያውም የግብጹ ሰውዬ ያደረጉት ምንድን ነው ቄስ ጃክሰንን ሲናገሩ ለሳቸው የጻፉት ደብዳቤ ላይ እዚህ ብላክ ላይፍስ ማተር ከሚለው ሁኔታ ጋር አገናኝተው እንደው የአፍሪካዊ አይነት ነገር መግቢያ አድርገው የጻፉት ነገር ስለነበረ ያም በጣም ስለገረመን በሚገባው ቋንቋ መልስ ሰጥተናል ለዛ። እና ትልቅ ስራ ነው ኢትዮጵያን ረድተውናል። ከዛ በኋላ ደግሞ የዚሁ የጥቁር የኮንግረስ አባሎች የሆኑት ተወካይ ኮንግረስ ወመን ካንባስ ራሳቸው ኢትዮጵያን ደግሞ አነጋግረዋል። በሎስ አንጀለስ ያሉ ሰዎች ቄስ ጄሲ ጃክሰንም አካባቢ እንደዚሁ ኢትዮጵያን ለፍተዋል ሞክረዋል። የነሱም ውጤትም ጥረትም ውጤት ነው። እንዲሁ ከሜዳ ዝም ብሎ የመጣ ነገር አይደለምና የኢትዮጵያን አሜሪካን በዚህ ያለው ሰዎች በዚህ ጉዳይ ላይ በየቦታው ሙከራ እየሰሩ ነው። ከዛ ደግሞ አልፎ እንደዚሁ የኢትዮጵያዊነት የሚባል ድርጅት አለ፣ ራዕይ ለኢትዮጵያ አለ፣ የኢትዮጵያን አሜሪካ ካውንስል አለ፣ እንደዚሁ ደግሞ አድቮኬሲ ኢትዮጵያ በዚህ በመተባበር ሁለት ፔቲሽኖች የፊርማ በኦንላይን የተደረገው በአሁኑ ጊዜ ወደ 177,000 ህዝብ ፈርሞበታል። እና ይሄ ምንድነው በአለም ዙሪያ ያለ ህዝብ ነው የፈረመው። ኢትዮጵያ ውስጥ ያሉ ሰዎች ሁሉ ፈርመውበታል። ይሄ እንግዲህ አንድ ድምጽ ነው። ወደ ሴኩሪቲ ካውንስል ሲኬድ ወደ አንድ ቦታ ላይ በሚኬድበት ጊዜ ይሄን ያህል ሰው በጉዳዩ ያገባኛል ብሏል፣ ተቆርቁሯል በዚህ ጉዳይ ብሎ ለማለት ስለሚቻል በዚህ መንገድ ነው እየሰራን ያለ ነው። እና ለጥቁር አሜሪካኖች በጣም ትልቅ ክብር እና እግዚአብሔር ይስጥልን ማለት ይገባል በሁላችንም በኩል።
አሁን የተቃቀሷቸው ድርጅቶች እና ሌሎችም በዚህ በመግለጫው ላይ የተጠቀሱ ድርጅቶች ድምጻቸው የሚሰማ ብዙ እንቅስቃሴ ያላቸው ድርጅቶች ናቸው። ኢትዮጵያውያን ምሁራን፣ በዳያስፖራ ያላችሁ ኢትዮጵያውያን ብዙ ጊዜ እንዲህ አይነት መግለጫዎችን አታወጡም፣ የኢትዮጵያ ድምጾች በዓለም መድረኮች ላይ እንዲሰሙ አታደርጉም። ከእናንተ እንቅስቃሴ ጋር ሲነጻጸር ግብጻውያኑ የበለጠ ስራ እየሰሩ ናቸው ያሉት። የውጪ የፖሊሲ ሰዎች፣ ህግ አውጪዎች፣ የተወካዮች ምክር ቤትንም ሆነ መንግስቱን አስመልክቶ በአውሮፓም ደረጃ እንዲሁ ያሉ መንግስታትን በአፍሪካም ያሉ መንግስታትን አስመልክቶ ትኩረታቸውን ሊስብ የሚችል እንቅስቃሴዎች አታደርጉም እየተባላችሁ ስትወቀሱ ቆይታችኋል። ለመሆኑ አሁን እንዴት ተሰባሰባችሁ? ወደፊትስ እንዴት ነው ለመቀጠል የምታስቡት? ይህንን የኢትዮጵያን ድምፅ አጉልቶ በማሳየት በማሰማት በኩል
እንግዲህ ሁለት ነገር ነው ያለው። በአንድ በኩል ኢትዮጵያውያን እንተም እንደምትገነዘበው አድማጭም እንደሚገነዘበው ብዙዎቻችን በሰሜን አሜሪካ ወይም በአውሮፓ ያለው በአፍሪካው ላይ ያለው የመጀመሪያ ትውልድ ፈላሾች ነን። በዚህም የተነሳ ራሱ በእግሩ ለመቆም ደፋ ቀና ሲል ነው አብዛኛው የሚታየው። ከኛ በተነጻጻሪ ደግሞ ግብጾቹ በብዙ ቦታ ላይ ተምረዋል። ብዙ ቦታ ላይ ቦታ ይዘው ነው የምንመለከተው። በዩኒቨርሲቲዎቹ፣ በየጆርናሎቹ ላይ በሚደረገው የሳይንስ ጽሑፍ አንድ ቃል ነው ያላቸው ብዙ ቦታ ላይ። እና እንግዲህ የሙያ ጉዳይ አለ፣ ቀድሞ ቦታ የመያዝ ጉዳይ አለ። በነ ዓለም ባንክ በየጆርናሎቹ ላይ እነሱ የሚጽፉት እና እኛ የምንጽፈው የሚመጣጠን አይደለም። ያንን ነገር መድረስ ይኖርብናል። ሁለተኛ ግብጾቹ በጣም ብልጦች ናቸው። የኢንተርናሽናል ሚዲያውን ይዘውታል። ትልልቅ የሚባሉትን እና አልጀዚራ ያሉትን ሚዲያዎች፣ በአሜሪካ ያሉትን ትልልቅ የፕሪንት ሚዲያዎች፣ የድምፅ ሚዲያዎች ሁሉ ይዘውታል እና እነሱ የሚያቀርቡት ነገር ምንድን ነው? አንድ ነገር ግብጽ እኮ በቃ በአባይ ላይ ያለች ነው። አባይ እኮ በቃ ከተቋረጠብን ውሃው ማለቃችን ነው፣ መሞታችን ነው የሚለውን ነገር ከድሮ ጀምሮ በእንትናቸው በጭንቅላታቸው ላይ ያስቀመጡት አለ። ሌላው ቢቀር በኦፔራ ሁሉ ያስቀመጡት ነው። ስለዚህ ብዙ ሰው ያምናቸዋል። ይህንን የምልህ በኢትዮጵያውያን ምሁራን መካከል ላይ ችግር የለም ማለት አለም። ችግር አለ፣ በጣም ትልቅ ችግር አለ። የመጀመሪያው ችግር የነበረው ምንድን ነው? ብዙዎቻችን ለምሳሌ አገር ውስጥ የምንገባ ሰዎች አልነበርንም። መንግስትን ለምን ተቻችሁን የሚባል አይነት ነገር የነበረበት ስለነበረ 20-30 ዓመት ኢትዮጵያ ውስጥ ያልገባን ሰዎች አለን። አሁን ለውጥ ሲመጣ ነው ወደ ሀገር ቤት ብዙም ማተኮር የተጀመረው እና መመላለስም የመጣው ኮንፈረንስም ሀገር ቤት ውስጥ ማድረግ የተቻለው። ስለዚህ በአንድ በኩል የሙያ እጥረት አለ። ሁለተኛ አገር ቤት ውስጥ የነበረውን ፖሊሲ ለዛ የሚያስተባብር ሁኔታ አልነበረም። ሶስተኛ ደግሞ አብሮ ለመስራት ራሱ ልምድና ምንድን ነው ግንዛቤ ማግኘት ይፈልጋል። እኔ በአንድ በኩል የምለውን አንተ በአንድ በኩል የምትለውን ያንን አቀናጅቶ ምን ብሎ ለመስራት እንትን ይፈልጋል፣ ምንድን ነው ልምድ ይፈልጋል፣ መለማመድ ያስፈልጋል። እና ያ ችግር አለ። ያም ሆኖ ግን ሁሉም በየፊናው የሚሰራቸው ካሄዶች አሉ እና የአደረጃጀቱ ሁኔታ በአንድ መዋቅር ስር እንግባ፣ በአንድ በኩል እንስራ የሚለው ነገር ተግባራዊ ሲሆን አይታይም። በዛ በኩል ብዙ ተለፍቶበት ውጤት አላመጣም። ስለዚህ ምንድን ነው መሆን ያለበት? ሁሉም በመሰለው መንገድ የሚረዳበትን መንገድ እና በብሔራዊ አጀንዳ ላይ አካባቢ በዛ ዙሪያ መሰባሰብ እስከቻለ ድረስ ውጤቶቹ በአንድ ላይ ቢሆኑ ጥሩ ነው። ግን ያንን ደግሞ መንግስት በወዲያ በኩል የሚነሱትን ሀሳቦች ተቀብሎ ወደ ስራ የሚሄድበትን አይነት ሁኔታ መፍጠር ይኖርበታል። ደግሞም እንደሚባለውም ያንንም ያህልም ክፉም አይደለም። ለምሳሌ ብዙዎቹ በዚህ ያሉት አሁን ለምሳሌ ሐኪሞቹን ብንመለከት በቀጥታ ግንኙነት አላቸው ፒፕልስ ቱ ፒፕል የሚባለው ከጤና ሚኒስትሩ ጋር በቀጥታ ሚኒስትሩ ጋር ይሰራሉ። አንዳንዶቹም ደግሞ ከዩኒቨርሲቲዎቹ ጋር ቀጥታ የሆኑ ግንኙነቶች አላቸው። ፈተና በመፈተን አንዳንድ ጊዜም ሄደው የሚያስተምሩ ሰዎች አሉ። አንዳንዶቹም ደግሞ በአማካሪነት የሚያሰሩ ሰዎች አሉ። የነጻ አገልግሎት የሚሰጡ ሰዎች አሉ እና ነገሮች እየተሻሻሉ የሚሄዱበት ሁኔታ ነው እኔ በበኩሌ የምመለከተው። በቀጥታ ግጭት ከመንግስት ጋራ በአሁኑ ሰዓት አለ ብዬ አልገመትም፣ የተወሰኑ ነገሮች ካልሆኑ።
ፕሮፌሰር ሚንጋ መቼም ከፖለቲከኞችና ከመንግስት ባለስልጣናት ይልቅ ምሁራን መነጋገራቸው ውጤት ሊያመጣ ይችላል። ለመነጋገርና ለመግባባትም ምሁራን የተሻለ ቋንቋ እርስ በራሳቸው ሊያገኙ ይችላሉ። የህዝብ ለህዝብ ግንኙነት ምናልባት የተሳሳቱ ትምህርቶች፣ የተሳሳቱ መረጃዎች በየትኛውም ወገን በኩል ተላልፈው ቢሆን ለማስተካከል የበለጠ የተሻለ መንገድ ነው። እናንተ እንደ ምሁራን ከግብጽ ምሁራን ጋር ለመገናኘት ለመነጋገር ያደረጋችሁ ጥረት አለ? ከግብጻውያን ከዜጎች ጋር የኢትዮጵያን አቋም የእናንተን ስሜት ትንፋሻችሁን እንዲረዱ ያቀዳችሁት ስራ አለ ለማድረግ ማለት ነው? እነዚህን የመግባባት ስራዎች
በሁለት መንገድ እናያዘው። ይሄኛውን አንደኛ ራዕይ ለኢትዮጵያ የሚለው ከ2014 እና 2015 ላይ ጀምረን እስካሁን 8 ስብሰባዎችን አካሂደናል። በዚህ ስብሰባዎች ላይ በመጀመሪያ የጽሁፍ ጥሪዎችን አድርገን ለህዝብ የሚቀርብ ነገር ኢትዮጵያን የሚመለከቱ ነገሮችን በተቻለ መጠን ጥራት ባለው መንገድ ለማቅረብ ሞክረናል ባለፈው 6-7። ስለዚህ የመጀመሪያው ጥያቄ ምንድን ነው? ሁሉም በየቦታው ከሚያደርግ ይልቅ ወይም ከሚደበቅና ዝም ብሎ ተስፋ ቆርጦ ከሚተው የሀገሩን ጉዳይ የሚወያይበትን መንገድ ለማዘጋጀት ሞክረናል። ይሄ ይቀጥላል። ግብጾቹን በሚመለከት ጥሪ አድርገናል። በአንደኛው ጽሁፍ ላይ የግብጽ አዋቂዎች እባካችሁን ይህንን ጉዳይ አስተካክሎ የሚል ጥሪዎች አድርገናል እና ለዛ እንግዲህ መልስ እስካሁን አላገኘንም። ሁኔታውም ውጥረት ያለው ስለሆነ ግን ለዛ ለማድረግ በመጀመሪያ ኢትዮጵያውያን ቅድም እንደተነጋገርነው ራሳችንን ሰብሰብ አድርገን በብሔራዊ አጀንዳ አካባቢ ላይ ራሳችንን ኃይል አጠናክረን በምንሄድበት ጊዜ ግብጾቹንም ለመወያየት ይህንንም ነው ለማለት አቅም ገንብተን እንሄዳለን። ይህንን ግን መደረግ ያለበት አገር ውስጥ ያሉት ዩኒቨርሲቲዎች፣ ለምሳሌ አሁን በሱዳን ዩኒቨርሲቲዎች እና በኢትዮጵያ ዩኒቨርሲቲዎች ላይ ስምምነቶች፣ ነገሮች ነበሩ። የውሃ ሰዎችም ራሳቸው የእኛም ወደ ሱዳን፣ ሱዳኖቹም ወደ ኢትዮጵያ የሚመጡበት ሁኔታ ነበሩ እና መጀመር ያለበት እኛ ከዚህ ከአሜሪካ በዳያስፖራ ያለ ነው ብቻ ሳይሆን አገር ውስጥ ያሉትም ኢንስቲትዩቶች ይህንን ጉዳይ ቢጀምሩት ጥሩ ሊሆን ይችላል። ግን ያንን ለማድረግ የመጀመሪያ በሁለቱ ሀገሮች መካከል ያለው ውጥረት ትንሽ መቀዝቀዝ ይኖርበታል ብዬ ገምታለሁኝ አሜሪካን ውጤት ለማግኘት።
ለምን ደብዳቤ መጻጻፍ ያስፈልጋችኋል? እናንተ ምሁራን ናችሁ። ታዋቂ የሆኑትን ተጽዕኖ ማሳደር የሚችሉ ምሁራንን ታውቃላችሁ። ለምን በቀጥታ አታገኟቸውም? ለምን አትነጋገሩም? ለምን አትደዋወሉ?
እንደዛ እኮ ቀላል አይደለም አቶ ሰለሞን። በመጀመሪያ አንድ ግብጻዊና አንድ ኢትዮጵያዊ ሲገናኝ በመጀመሪያ የሚነገረው ስለ ውሃ ነው፣ ስለ አባይ ነው የሚነሳው። እና
አንድ ግብጻዊ ምሁርና አንድ ኢትዮጵያዊ ምሁር ነው ጥያቄ
ለቅ ሊኖር ይችላል። ይህንን ጉዳይ ግን ምንድነው የውሃ ሳይንቲስቶቹ አሉ፣ ኮንፈረንሶች ላይ ይገናኛሉ። የኢትዮጵያ ምሁራንም ወደ ግብጽ ይሄዳሉ፣ ግብጾቹም ምናልባት ወደ ኢትዮጵያ ይመጡ ይሆናል። ግን ይህንን ጉዳይ እዚህ ባለነው ተሰብሳቢዎች መካከል ላይ ይሄ ነው ብዬ መልስ ለመስጠት የሚያስችል ነገር በእጄ ላይ የለም እና ስለመሞከሩ ብዙም ማውቀው ነገር የለም፣ ስላለመሞከሩም ደግሞ ብዙም ማውቀው ነገር የለም። ግን ወደፊት ውይይት እንደሚያስፈልግ ይሄ ግልጽ ነው፣ እስማማለሁ።
ይቻላል፣
መቻል አለበት። ያለዛ ምክንያቱም ሁለቱ ህዝብ በዛ በኩል ከመቶ ሚሊዮን ህዝብ በላይ አለ፣ ከኛም እንደዚሁ ከመቶ ሚሊዮን በዛ ላይ ሱዳን አለ። ወደ 300 ሚሊዮን ህዝብ ነው በዛ በአባይ ተፋሳሽ አገሮች ህዝብ ላይ ያለው ቁጥር። ያ ህዝብ መነጋገር አለበት፣ አካባቢውን በደንብ መጠበቅ አለበት። ሲስተሙን ውሃው ራሱ ሊደርቅ እና ሊበላሽ የሚችልበት ሁኔታዎች አሉ። ስለዚህ ያ እኮ ምርጫ የለውም፣ የግድ መነጋገር ግድ ነው።
ፕሮፌሰር ሚንጋ ነጋሽ ለሰጡኝ ሰፊ ማብራሪያ ለጊዜው በአድማጮቼ ስም እጅግ በጣም አርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።
እግዚአብሔር ይስጥልኝ አቶ ሰለሞን፣ አመሰግናለሁ።